ታማኝ እንግዲህ ትልቁን ቆልፍ የተጫን ይመስለኛል። የስጋት ድባብ ይታያል። ብዙዎች ከዚያ ትልቅ ተስፋ ከፈነጠቀ ሁኔታ በፍጥነት ወደ ላይኛው ጫፍ የተገፉበት በመላው አገሪቱ ማለት ይቻላል። ግጭቶች ከቀይ መፈናቀል የዕለት ተዕለት አጋጣሚ የሆነበት ሁኔታ መፈጠሩ ይህን ስጋት ቢያገዝፈው ላይገርም ይችላል። ነገር ግን ሊወሰዱ የሚገቡ እርምጃዎችን በተመለከተ አሁን ያለው ሁኔታ የተሻለ አዝማሚያ እንዲኖረው ተጽዕኖ አድራጊዎች ስልጣን ላይ በኃላፊነት ላይ ያሉትን ጨምሮ ሊደረጉ የሚችሉ ጉዳዮች ላይ ምንድነው መሆን ያለበት ትላለ? ከመርፈዱ በፊት የሚደረጉ ሁኔታዎች ወሳኝ ናቸውና።
አሉላ በጣም ቁልፍ ነገር ነው። ከመርፈዱ በፊት ነው እኔ ለሁሉም ጥሪ ማቀርበው። በኋላ ላይ ይሄንን ሐሳብ እንኳን ምን እናገርበት መሬትና ቦታ አናገኝም በያስባለሁ። እንዴ በራሳችን ላይ ሰዓት እንደሚያቃጥል እየተነገረ የሳቱን ማቃጠል እላያችን ገላችን ላይ ለኩሰን ማየት ያለብን አይመስለኝም። እና ሲሪያን ማየት ይበቃል። ይሄ በየጎጥ በየሰፈር በየብሔር በየምኑ ለየብቻ ተደራጅቶ መፋጠጥና ልውስ ገብቶ መነታረክ በቃ የፍርስራሽ ከተማና የህፃናት አስከሬን ያለበትን ነገር በምን እናሳይ? ይሄ ዓለም ላይ ታይቷል። አየሩ ወደኛ እየመጣ ነው። ንፋሱ ወደኛ እየመጣ ነው። እና በመንግስት ኃላፊነት ቦታ ላይ ያሉት ኃላፊነቱ እንዲህ ቀላል ነገር አለመሆኑን አውቆ ህግ የማስከበር ግዴታ ያለባቸው ይመስለኛል። የፖለቲካ መሪዎች የሚባሉት የሚመሩትን ወይም እዚህ ቦታ እናደርሳለን እናሻግራለን የሚሉትን ህዝብ በእርግጥ ሊመጣ የሚችለውን አደጋ አይተውታል ወይ? እንደ ህዝብ እንደ ዜጋ ደግሞ እያንዳንዳችን ምንድን ነው የምንፈልገው? ይሄ በልህና እንደ ሰፈር ጎረምሳ ብሽሽቅ ውስጥ የገባ ነው ነገር አንድ እሳቱ ከተጫረ ማጥፋት አይቻልም። ያኔ የምንመኘው መብት ይሁን የብሔር ይሁን የግለሰብ መብት ህንጻ ይሁን አስፋልት አይኖርም። ሶ እሳቱ ሳይመጣ ሰክኖ ማሰብ ያስፈልጋልና ይሄ በተለይ በአሁኑ ጊዜ በማህበራዊ ሚዲያዎች ላይ የሚደረገው የመፋጠጥ የእልህ የመበሻሸቅ ሁኔታ አንዳንዶቻችን በተለይ አንዳንዶቻችን ደግሞ ውጭ ሀገር ነው ያለ ነው አንዳንዶቻችን ደግሞ የውጭ ሀገር ፓስፖርት ወስደናል። ሀገራችን ላይ እንደፈለግን ሳት እየጫር ውጭ ሀገር ተቀምጠን ኢቨን ኢትዮጵያ ውስጥም ብንሆን የየሀገሩ መንግስታት በያዝነው ፓስፖርት ምክንያት በግድ ገብተው ሊያወጡን ይችላሉ። ምንም መጠጊያ የሌላቸውን ዜጎች ግን ወደ ሳት መግፋት እኔ በታሪክም በህሊናም በእግዚአብሔርም የሚያስጠይቅ ነው ይሄ ነገር እና እንደ ቤተሰብ ኃላፊም እንደ ዜጋም እንደ መንግስትም እንደ ድርጅት መሪም ሁሉም ኃላፊነት አለበት። ዜጎችም እንደ ዜጋ ኃላፊነት አለ። ይሄ ሁሉ ጫጫታ እሳቱ ከተለከወሰ በኋላ የኔ ብሔር የምንለው አይኖርም። የምናርፍበት የምንጠጋበት ጥግ እናጣለን እና ሁሉም መስከን አለበት ብዬ ነው ማስተዋሰው።
ታማኝ አዲስ አበባ አካባቢ መሃል ከተማ የሀገሪቱ እምብርት ላይ ሳይቀር የሚፈጸሙ ድርጊቶች ይሄን ስጋት ያጎሉበትን ሁኔታ እንመለከታለንና በደል ሲፈጸም በምክንያት ተቆጥተው የተነሱ ወገኖች በምክንያት የሚለውን አጽንኦት መስጠት ፈልጋለሁ። የሚያደርጓቸው ጥረቶች ያ በቁጣ ያስነሳቸው መነሳሳት ግን ከሚፈልጉት ውጤት ጋር መገናኘቱ ጥያቄ ውስጥ የሚገባበት ሚዛን ይጠይቃልና ኃላፊነት ያለባቸውን ወይም በደሉን የሚፈጽሙትን ብቻ ሳይሆን በደሉንም ለመቋቋም የሚነሱት ይዘው የሚነሱት መንገድ ቀጥሎ የሚያመጣውን ነገር ማየት አዳጋች ይመስላል። አሁን ካሉበት ቦታ ሆነው ይህ ምናልባትም አንተም በሰብአዊ መብት በደል ሲፈጸም ከሚነሱት ውስጥ ስለሆንክ እዚህ ላይስ ምን መደረግ አለበት ትላለህ?
አሉላ እንደውም አንድ ነገር ልበልህ። ኢትዮጵያ አገራችን ናት። ሁሉም መሬት የኛ ሁሉም ህዝብ የኛ ነው ብለን የምናስበው ዜጎች ድርብ ኃላፊነት ያለብን ይመስለኛል። እኔ ለክስ ሳይሆን ከሌላው አንግል የሚገፋው ሀሳብ ይሄ የኔ ነው ስትል አንተ የለህበትም ማለት ነው። አንተ የለህበትም ማለት ያንተን ህልውና ጉዳይ አይደለም እንደማለት ነው። ይሄ በቀጥታ ወደ ጸብ የሚወስድ ሀሳብ ነው። ስለዚህ በዛኛው አንግል ግዴለሽነት ካለ እኛ ማብረን ግዴለሽ ልንሆን አንችልም። አንድ መታየት ያለበት ይሄ ነው። ስለዚህ ታጋሽነት፣ ሆደ ሰፊነት ከኛ ይጠበቃል ብዬ አስባለሁ። በሌላ በኩል ደግሞ ይሄ ያንተ አይደለም የሚል መንፈስ በምንም መለኪያ ቢሆን ለተወሰነ ጊዜ የስሜት ደስታ ሊፈጥር ይችል ይሆናል። በዘለቄታ ግን መተላለቅ ነው። አሸናፊነት ወደ ሌለበት እልቂት ነው የምንገባው እና በሁለቱም በኩል ኃላፊነት ቢወሰድ ጥሩ ነው። ካልሆነ ግን ይቺን ሀገር የምታደግ ኃላፊ ነው። ይቺ ሀገር እንደ ሀገር እንድትቆይ የምንፈልግ ዜጎች ወደ ሰፊና ታጋሽ መሆን አለብን። እኔ ራሴ የሚሰማኝ የሚያመኝ ባየሁት ቁጥር እንዴት እንዲህ ሊሆን ይችላል ብዬ ገንፍሎ ሊያናግረኝ የሚችል ጉዳዮች ነው ያለው። ግን ይህንን ወዲያው ለአደባባይ ባበቃው የበለጠ መካረርና ረብሻ ስለሚያመጣ አንዳንድ ጊዜ መጎዳት ያስፈልጋል ብዬ አምናለሁ። አንዳንድ ጊዜ ወላጅ ለልጆቹ እንደሚያደርገው እኛም ለሀገራችን ስንል ተጎድተን ማሸነፍ የምንችልበት መንገድ መፍጠር አለብን ብዬ አምናለሁ አሉ
ታማኝ። ይሄ በግብረ ኃይሉ የምታደርጉት እንቅስቃሴ ከዚህ ቀደም በርካታ አመታት የዘለቀ በተጨባጭም የረዳችሁበትን ቅድም ዘርዝረህልናል። በተመሳሳይ ደግሞ በተለይ ጠቅላይ ሚኒስትር አብይ ወደ ስልጣን መምጣታቸውን ተከትሎ በውጭ ሀገር በሚኖሩ ኢትዮጵያውያን ዘንድ መነቃቃትና በአገር ጉዳይ መነሳሳት ሲጀመር ዳያስፖራ ትረስት ፈንድ በመባል የሚታወቀው የቦርድ አባልም ጭምር ነህና ሁለቱን እንዴት ታስማማቸዋለህ? ሁለት የተለያዩ ኃላፊነቶች አንዳንዴ ተዛምዶ ያላቸው ስራዎች ይመስላሉ። ባጭሩ እሱ ላይ የምትገልጽልን ነገር ካለ ከዚህ ቀደም ከቦርዱ ወጥተሃል የሚል ውዝግብ መነሳቱና እሱም ላይ መነጋገርህን አስታውሳለሁ ቅርብ ጊዜ።
አሉላ፣ አሁን ያልከው የትረስት ፈንድ በሚባል በዶክተር አብይ የተቋቋመው ለአንዳንድ ሰዎች ግልጽ እንዲሆን የምፈልገው መጀመሪያ ዶክተር አብይ ይህንን ጥያቄ ሲያቀርቡት ለገጣፎም ድርጊቱ አልነበረም። ጥሪውን ሲያቀርቡ አንድ ብር ብታዋጡ ንጹህ ውሃ የማይጠጡ እናቶች ንጹህ ውሃ እንዲጠጡ ማድረግ ይቻላል። ሁሉም ኢትዮጵያዊ በዚህ ጉዳይ ላይ በደስታ ስሜት ነው የተቀበለው። እኔ ስም ዝርዝሩንም ከወጣ በኋላ ነው ያየው። ግን እሳቸው እዚህ የመጡ ጊዜ አንድ ብር ባለፈው ጠይቀውናል፣ እስከ 10 ብር ድረስ እንረዳለን በቀን ነው ያልኩት። እኔ ይሄ እንደ አንድ ዜጋ በዛን ጊዜ የተፈጠረው መንፈስ የሚያሰባስበን እንዲህ አይነት መሪ ካገኘ እንዲህ አይነት መንግስት ከተፈጠረ ምንስ ብናደርግ የሚል የሁሉም ኢትዮጵያዊ መንፈስ ነበርና በዛ ስሜት ነው ከዛ የዚህ አባል ሆነሃል የሚል ከጠቅላይ ሚኒስትሩ ቢሮ የወጣ ደብዳቤ አየሁ። ብሬ ለመስራት ፈቃደኛ ሆኜ በተለያዩ እንቅስቃሴዎች ውስጥ ተሳትፌያለሁ። አሁን ችግሮች ሲፈጠሩ ይሄ መንግስት አታለለን ብለው የሚያስቡ ዜጎች የተባለውና የሆነው ነገር እኩል አይደለም የሚል ጥያቄ አንስተዋል። ግን የሆነው ያኔ ቃል በገባነው መሰረት ወደ 2.5 ሚሊዮን መሰለኝ፣ እርግጠኛ ቁጥሩን አላውቀውም፣ ተሰብስቧል። ያንም የወሰነው ኢትዮጵያ ውስጥ ለምሳሌ ውሃ እዚህ ይቆፈራል፣ መብራት እዚህ ይገባል፣ መንገድ በዚህ ይሰራል ቢባል ያንን የሚያጠና ባለሙያዎች ያሉበት የተለያዩ ሰዎች የሚሳተፉበት ኮሚቴ ኢትዮጵያ ውስጥ ይኖር አጥንቶ ሲልክ፣ እኛ ደግሞ እዚህ ያለ ነው የተመረጥ ነው ተሰብስበን ይሄ ፕሮጀክት ያዋጣል አያዋጣም፣ የህዝብ ገንዘብ እዛ ይላክ አይላክ ብለን ወስነን የምናጸድቀው ነው የሚሆነው። ስለዚህ ገንዘቡ አሁንም ያለው እዚህ ነው። ገና ፕሮጀክት ተነድፎ አልመጣልንም። ምንም የሚያሰጋ ነገር የለም እና ለምን አትወጣም? መንግስት እንደዚህ እያደረገ የሚል ጥያቄ ተነስቷል። እኔ ምንም የሚያስወጣኝ ነገር የለም። ችግር ሲኖር የህዝብን ገንዘብ ወደ አልሆነ አቅጣጫ የሚመራ ወይም ደግሞ ህዝብ የማይፈልገው ድርጊት ውስጥ ነገሩ የሚካሄድ ከሆነ የመጀመሪያ ሰው ነው የሚሆነው ለመቃወም። አሁን ግን ለጸብ የሚያበቃን ይህን ያህል ነገር የለም። ብሩም ያለው እዚህ ነው። የተጠየቅነው ደግሞ 30 ብር በወር ነው እና በ30 ብር በአንድ ጊዜ ለማክሮፎ ልክ ነው ብዬ አላምንም። ለማንኛውም ይሄኛው ግሎባል አላያንስ 6 ዓመት ያለፈው ድርጅት ነው። ሰብአዊ የሆነ አገልግሎት ይሰጣል። በጊዜው የነበረው መንግስት ዜጎችንም በተለያየ ምክንያት ያጠቃ ስለነበር ስደተኞችን መርዳት ምክንያቱም መንግስት ሊቆምላቸው ስላልቻለ ያ መንፈስ ነው እና ሁለቱ የሚጋጭ አይመስለኝም። ያኛው የተለየ ፕሮጀክት አለው፣ ይሄኛው ግን ኢትዮጵያን በየዓለም ጫፍ ለሚደርስባቸው መብታቸው እንዲከበር ለመታገል የሚደረግ ነው። ግን ከዚሁ ጋር አብሮ የኔ የፖለቲካ ተሳትፎ ተጨምሮበት በየአቅጣጫው የሚጎትተኝ ነገር ብዙ ነው። በዚህ በኩል ኢሳት ሚዲያ ውስጥ እሰራለሁ፣ በዚህ በኩል ግሎባል አላያንስ ውስጥ እርዳታ ለማጥረት ራርጋለሁ፣ በዚህ በኩል እንዳልከው ትረስት ፈንድ ውስጥ አለው። የኔ የፖለቲካ አመለካከት ተጨምሮ ሰዎች የተለያየ ከለር የተለያየ ስም ቢሰጡኝ አይፈረድም። እኔ ግን እንዳይጋጭብኝ በጥንቃቄ ለመራመድ እሞክራለሁ። አሉላ፣
መልካም። ጥንቃቄው እንዳለ ሆኖ አንዳንዶቹን ዝርዝሮች ሰፋ ባለ ውይይት እንመለከታለን። ለዚህ ምጥን ውይይታችን መቋጫ ግን ይሄ ጌዲዮ አካባቢ የተፈናቀሉ ኢትዮጵያውያንን ለመርዳት የምታደርጉት ጥረት ገደብ አለው? ጎፈንድሚ ላይ የሚደረገው የመጠን ጣሪያችሁ ስንት ነው? አሰራሩ በዚህ ጊዜ ውስጥ ይህን ሀል ገንዘብ ለማሰባሰብ እጥራለሁ ተብሎ ስለሆነ የሚጀምረው በዚህ ሰዓት የሚከታተሉንም ያን ግብ ለመምታት የምታደርግ ጥሪ ካለ በሱ እንቋጭ።
እሺ፣ ገደብ አለው። አሁን እዚህ ጎፈንድሚው ላይ ስናስቀምጥ 1.5 ሚሊዮን ለመሰብሰብ ነው እና አሁን 1.25 ገደማ ነው የደረስነው። በቅርቡ ይሆናል ብዬ አስባለሁ። በሌላ በኩል አሉላ ይሄኛው ትልቅ የሚዲያ ከቨሬጅ ስላገኘ ነው እንጂ 26 ቀን በፊት እንደዚሁ ጎንደር ወደ 90,000 የሚሆኑ ኢትዮጵያውያን ተፈናቅለዋል በቅማንትና አማራ እና በተለያየ ድንኳን ውስጥ ድንኳን እንኳን ማለት አይቻልም አንድ ድንኳን ለሺ የሚገመት የሆነው በጣም አስቀቃቂ በሆነ ሁኔታ ላይ ነበሩና የምንችለው መጀመሪያ ወደ 600,000 ብር ለጊዜያዊ እርዳታ ብለን ልከን ነበር። ከችግሩ አቅም አንጻር በጣም 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 ሰፊ ነው። እንደውም የሚዲያ ስላላገኘ ነው እንጂ ሰቆቃ ነው እዛም አካባቢ ያለ። እሱ ብለን የከፈትነው ጎፈንድሜ አለ 100,000 ብር ብለን ግን 60 ላይ ነው የቆመው እና በዚህ አጋጣሚ እንደው ይሄን የሚያዳምጡ ወገኖች ጎፈንድሜ ላይ ለዚህ ለጎንደር ተፈናቃዮችም የተከፈተ ስላለ እርዳታ እንዲያደርጉ በጌዲዮ ለተጀመረው 1.5 ሚሊዮን እስኪደርስ ላልሰሙ በማሰማት እንዲሳተፉ በአክብሮት ጠይቃለሁ። ግን ገና ሰፊ ነው የኢትዮጵያ ችግርና ልምናችንን እንዳይሰለቹት በዚህ አጋጣሚም ጥሪ አቀርባለሁ። አሉ
ፈተናው ዝኖ ብለሃል የችግሮቹ መጠንም ሰፊ ነው። ከገንዘብ ማሰባሰቡ ኪስም ከፍቶ ከሚሰጠው ስጦታን ባሻገር ልብንም ከፍቶ ወደ ተሻለው አቅጣጫ መመልከትን ይጠይቃል። ታማኝ በየነ በቀሪው ሰፊው ይታችን የኢትዮጵያን ፈተናዎችና ወደቅ መነሳቶች የሚመለከቱ ጉዳዮችን እናነሳለን። አሁን ግን ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።
እግዚአብሔር ይስጥልኝ።